የዛሬው ርዕስ ያው ጋብቻ እንደ እግዚአብሔር ቃል ይሆንና ጋብቻ ከአዳምና ከሔዋን ውድቀት በኋላ በዘፍጥረት ምዕራፍ 3 ላይ የሰው ልጅ እንደወደቀ እናውቃለን። በኃጢአት ጨለማ ወደዚህ ምድር እንደገባ እናያለን። ያ ደግሞ ጋብቻ ላይ ያደረገውን ለውጥ ተጽዕኖ ያንን ነው የምንመለከተው ዛሬ። ወደዛ ግን ከመሄዴ በፊት በቀደም የተማርነውን እንዶ አለፍ አለፍ ብዬ ልከልሰው ፈልጋለሁ። እስቲ ሁላችንም እንጸልይ። ጌታ ሆይ ወደ መስቀልህ በንስሐ እንቀርባለን። በዚህ ሰዓት ወደ ፊትህ ለመቅረብ በእግር ስር ቁጭ ብለን ለመማር እንመኛለን። ጌታ ሆይ በደምህ ከልለን፣ በደምህ አንጻን፣ በምህረትህ እያንዳንዳችንን ተመልከት። ይህ ምሽት በፊትህ ያማረ በአንተ ዘንድ ተቀባይነት ያገኘ ይሁንልን። ስለ ቃልህ እናመሰግንሃለን። አሁንም ቃልህን አስተምረን ጌታ ሆይ፣ መማራችንም ለሕይወታችን በረከት እንዲሆን፣ ለወገኖቻችን ጥቅም እንዲሆን እንጸልያለን። ተመስገን ጌታ ሆይ። እና ስለ ሁሉ ነገር ከፍ እናደርግሃለን። ስላረክልን ነገር ሁሉ፣ ስለጠበቅከን፣ በዙሪያችን እልቂት ስንሰማ እልቂት ስናይ እግዚአብሔር እኛ ከማንም የተለየን አይደለንም። በምሕረትህ ብቻ ነው ያለ ነው። ስለዚህ ተመስገን። አሁንም አንተ ጠብቀን ጌታ ሆይ፣ የእኛ የሆኑትን ቤተሰቦች ሁሉ አንተ ጠብቅ። በሩቅም በቅርብም ያሉትን ሁሉ አንተ ጠብቅ። ይህን ጊዜ እንግዲህ ጌታ ሆይ አንተ ቀድሰው፣ መንፈስ ቅዱስህን እዚህ ስፍራ መጥቶ አንደበታችንን፣ ሀሳባችንን፣ ልባችንን ሁሉ እንዲረከብ እንጸልያለን በጌታ በኢየሱስ ስም አሜን። ባለፈው ሳምንት ማለት በቀደም እንደተማርነው ስለ ጋብቻ መሰረቶች ነው። የባልና የሚስት አሰራር በቅድሚያ ተደጋጋፊ መሆን እንዳለበት፣ ኮምፕሊሜንተሪ እንደሆነ ተመልክተናል። የፉክክር ኑሮ ሳይሆን እንደ ነጋዴዎች አንዱ ሌላውን ጥሎ የማደግ ፍላጎት ሳይሆን ሁለቱም ለጋራ ዓላማ በጋራ የሚያመልኩትን አምላካቸውን በጋርዮሽ የሚያመልኩትን አምላክን ለማስከበር የወለዷቸው ልጆች ለማሳደግ ለሀገር ለወገን ጥቅም ለመዋል ስለሆነ ድርጊታቸው ሁሉ ተደጋጋፊ ነው፣ ኮምፕሊሜንታሪ ነው። አንዱ የጎደለውን ሌላው ያሟላል። አንዱ በሚደክምበት ሌላው ደግሞ ጉልበት ያገኛል እና እየተደጋገፉ ነው ለአንድ ዓላማ። አንዱ ቀስ ሲል ጠብቆ ያኛው ይዞት ይጓዛል እና ይሄ በጣም አስፈላጊ መሰረት ነው። ጋብቻ ኮምፕሊሜንተሪ ነው። ሁለተኛ ጋብቻ መሰረት አንድነት ነው። ይሄ አንድነት ደግሞ በልዩ ልዩ መልክ ይገለጣል። በመለያየታቸው ራሱ አንድነት አለ፣ ወይም በሚለያዩበት ነገር ሁሉ አንድነታቸው ይጣብቃል። በሴቶችና በወንዶች መሃል ያለውን አንዳንድ ልዩነት ባለፈው ጊዜ ተቃቅሼ ነበር። በተለይ ስነ አእምሮ ምሁራን ያገኙት የደረሱበት ፐርሶናሊቲ የሚያጠኑ ሰዎች የደረሱበት በወንዶችና በሴቶች መሃል የተፈጥሮ ልዩነት አለ። እነዛን ልዩነቶች ማወቅ ያስፈልጋል። በባለቤቴ ውስጥ ያለውን በእሷ እግዚአብሔር ያስቀመጠውን ለእሷ ለይቶ የሰጠውን የተፈጥሮ ስጦታ ማወቅ ያስፈልገኛል። አብረን ስለምንኖር አለመግባባት እንዳይፈጠር ያንን ሴት ስለሆነች ያላትን የተለየ ባህሪ አውቄ ያንን አክብሬ ተረድቼ አብሬ ልኖር ይገባል። እሷም ደግሞ በወንድነቴ ያለውን ጸባይና ባህሪ ተረድታ ያንን ተቀብላ ተስማምተን አብረን ልንኖር ይገባል። ለምን እንዲህ ሆነ፣ ለምን እንደዛ ሆነ ብሎ ዲክቴት ለማድረግ መሞከር እንደ ወታደር አንድ አይነት ጫማ፣ አንድ አይነት ቆብ፣ አንድ አይነት ልብስ ልልበስ ማለት አይቻልም። እግዚአብሔር የተለያየ ነገር መፍጠር ይወዳል። አዕዋፍን ሲሰራ የተለያዩ ቀለም አድርጎ የተለያዩ ባህሪ ሰጥቶ ሁሉንም እንደየዘሩ ነው የሰራው፣ እንደየወገኑ ነው የሰራው። አበባ ሲተክል እግዚአብሔር አሽቆጥቁጦ አሳምሮ ነው። የአሳ አይነቶች እንደዛ ናቸው። እንደዚሁም በባልና ሚስት መሀል የተለያዩ አስተሳሰቦች፣ የተለያዩ ድርጊቶች አሉ። እነዛን ማወቅ ካወቃችሁ በኋላ ልትቀበሉት ያስፈልጋል። ተቀብላችሁ በዛ ተስማምቶ አብሮ መኖር እንጂ ልትለውጡ የማትችሉትን ነገር በህይወት ጓደኛ ላይ ይህን ካልለወጥሽ ብሎ ማስቸገር አይበጅም፣ ለትዳራችሁ አይበጅም። ይኸው ማለቴ ክፉ ነገሩን ማለቴ አይደለም። በተፈጥሮ በባህሪ እግዚአብሔር ወንድና ሴትም ለይቶ ነው የፈጠረን። ስለዚህ ያንን ማወቅ ያስፈልጋል። ለምሳሌ የአበሻ ወንዶች ብዙ የማንረዳው ነገር አለ። ሴቶች አበባ ይወዳሉ። አበባ የማይወድ ሴት ካለ ምልክት ይስጠኝ። አበባ በጣም የሚያምር ነገር ነው፣ ሁላችንም እንወዳለን። ግን በተለይ ሴቶች አበባ በጣም ይወዳሉ። ፈረንጆች ይህን ስለሚያውቁ ከስራ ሲወጡ አንዱ ሱቅ ጎራ ብለው ለሚስቶቻቸው አንዳንድ እቅፍ አበባ ይዘውላቸው ይመጣሉ። እና ሴቶቹም ደግሞ ያንን ተቀብለው አሽት አድርገው ቤታቸው አንድ ቦታ ላይ እንዳይደርቅ አድርገው በትልቅ ቢልቃጥ በምናምን በውሃ አድርገው በጠርሙስ አድርገው ያስቀምጡታል። እኛ ግን አበሻ ወንዶች እንግዲህ የዘመኖች ወጣቶች እንዴት እንደሆናቸው አላውቅም። እኛ ግን የነበርነው አናውቅም፣ ይሄንን አናውቅም። ወድሻለሁም አይ ላቭ ዩም አንልም። ምን ያስፈልጋል? ፍቅር በልብ ነው ስንል ነው የኖር ነው ስንባል ነው ያደግ ነው። እና አንዳንዶች ሴቶች ደግሞ ፈረንጆቹ ቸኮላት ይወዳሉ። ስለዚህ ከሱቅ ጎራ ብሎ አንድ ትንሽ ካርቶን ቸኮላት ይዞላት ይመጣል። እንዲህ እያሉ እንደየጸባያቸው ተያይዘው አብሮ ይኖራሉ። በሀገራችንም አልፎ አለ። ለምሳሌ መቼም ስጋ በየቀኑ አይበላም እንደ ኑሮ ደረጃው ቢበሉም አሉ። ግን በየቀኑ ስጋ የማይገዙ ሰዎች አሉና አንዳንድ ሴቶች ሰምቻለሁ፣ ባለቤቴ ምንጊዜም ይሁን አረሳውም ከስራ ሲመጣ ስጋ ያምራታል ብሎ ጎራ ብሎ አንድ ሽንት ስጋ ገዝቶልኝ ይመጣ ነበረ ብለው በትዝታ ሲያለቅሱ አይቻለሁ። ሴቶች እኔ ንኚ ባሎች ሞተዋል ማለት ነው፣ ባሌ በጣም ነበረ የሚወደኝ፣ ከስራ ሲወጣ ስጋ ያምራታል ብሎ ከዛ መጥቶ ቁጭ ብሎ ከትፎ ያጎርሰኝ ነበረ። ስጋው ድርቅ ሆኖ ሳይሆን የፍቅር መግለጫ ስለሆነ ነው። እና የሚስቶቻችን ጸባይ አንድ ኪሎ ስጋ ዛሬ ከመቶ ብር በላይ ነው መሰለኝ ሀገራችን። እንግዲህ የሚስቶቻችን ጸባይ ማወቁ ይጠቅማል። እና አንዳንድ ጊዜ ከመንገዳችሁም ወጥታችሁ ቢሆን ለሚስቶቻችሁ ፈረንጆቹ ውጭ መብላት ብዙ ያበዛሉ፣ ብዙ ጊዜ ሚስቶቻቸውን እያያዙ ይወጣሉ፣ ሚስቶቻቸውም ይወዱታል። እና ይህን የመሳሰለውን ነገር እንድንለማመድ ያስፈልጋል፣ በጣም ያስፈልጋል። ስለዚህ በምንለያይበት ነገር እንደ የምንወደው ነገር እንደ ልባችን መሻት አንዳችን ሌላው ማገልገል ያስፈልጋል። ይሄ አንድነትን ያጠብቃል ማለት ነው። ባለን ዲቨርሲቲ እንኳ አንድነትን ልናጠብቅ እንችላለን። ሌላው አንድነታችንን የሚያጣብቅ የሚያሳድግ ያው ኢንቲመሲ ነው፣ ያለን መገናኘት፣ መቀራረብ፣ መተቃቀፍ፣ አንዳችን የሌላው ምቾት መፈለግ፣ አንዱ ሌላውን ማጽናናት፣ መከባበር። ሚስት ራስ ምታት ሲይዛት መጀመሪያ ማወቅ ያለብህ አንተ ነህ። ራሴን አሞኛል ካለች ራሷን አሟታል፣ ያንን ጊዜ ልታከብር ያስፈልጋል። ይገባችኋል ምን ማለት እንደሆነ? እና በብዙ ነገር ልንቀርባቸው፣ ልንደግፋቸው። ለምሳሌ እኛ አበሻ ወንዶች ለሚስቶቻችን በር መኪና በር ከፍተን ማስገባት አልለመድንም። ባህላችንም ውስጥ የለ፣ ባህላችንም ውስጥ መኪና እንድሮ አልነበረ። ከመጣም በኋላ አልለመድንም። በበኩላችን ዞረን በራችንን ከፍተን ገብተን ቁጭ እንላለን። እኔ ግቢ እና ቁጭ በይ ነው። እና እንዲህ አይነቱ ልምምድ ቢኖር ሚስትን የማክበር ልማድ ቢኖረን በተለይ ወንዶች በጣም ጥሩ ይመስለኛል። አንድ ጊዜ እዚህ ሀገር ለውትድርና ትምህርት መጥቼ ኤርፎርስ እዚህ ለትምህርት መጥቼ ያየሁትን ልንገራችሁ። መኮንኖች ክበብ ማታ ገብተን እራት ስንበላ አንድ ሴትዮና አንድ ሰው መጡ፣ ባልና ሚስት ይመስሉኛል። ሰውየው አንድ እጁ ተቆርጧል፣ አንድ እጅ ነው የቀረው፣ በዛ ነው ያለው። ገበታ ላይ ሲቀመጡ ለራት ገበታ ላይ ሲቀመጡ ሴትዮዋ ዝም ብላ ቆመች። ይህ ደግሞ እዛ አጠገባቸው ነበርኩ። ለምን አትቀመጥም ሴትዮ? ለካ የምጠብቀው እሱ ካፖርቱን ሰቅሎ መጥቶ በዛችው በአንድ እጁ ወንበር ስቦላት እንዲያስቀምጣት ኖሯል። ከዛ ተጣጥፎ መጣና በዛችው በቀረችው አንድ እጅ እሷ ሁለት እጇ እኮ ደህና ነው እዛቹ ባንድ እጁ ወንበሩን ስቦ አስቀምጧት። ከዛ ሄዶ ደሞ ሱራስ ወንበር ላይ ተቀመጣ። ገረመኝ ነገሩ። ምን አለበት እሷ ሁለት እጅ አላት፣ እሷ ራሷን ብታገለግል ብዬ አሰብኩ። እንግዲህ ወፍ እንደ አገሩ ይጮሃል ነው፣ ባህላቸው ነው። ምናልባት ያን ባደርግ ትቆጣ ይሆናል። አጉል ልማድም ደግሞ ማስለመድ ጥሩ አይደለም። ደግሞ ሌላ አስደናቂ ታሪክ ልንገራችሁ። አዲስ አበባ አንድ ጓደኛዬ አንድ ጊዜ ምን ይለኛል፣ እኔ ባለቤቴን ከቤት በወጣ ቁጥር ስሚያት ነው የምወጣው፣ ወደ ፒያሳም ሴት ሳልስማት አልሄድም፣ ኳስ መጫወት ይወዳል፣ ኳስ ሜዳም ሲሄድ ስሚያት ነው የምሄደው፣ ምንም ሳረግ ስሚያት ነው የምሄደው አለ። አልበዛም ወይ? ይሄ ደግሞ ትንሽ በዛ፣ በሀገራችንም ልማድ አይደለም። በኋላ እኮ አንድ ቀን የረሳኸው እንደሆነ ችግር ይፈጠራል። እና እኔ አልጣመኝም አልኩት። እንጂ ነው የማደርገው አለ። እውነትም እንደፈራሁት አንድ ቀን ቸኩሎ ወደ እዛ ወደ ላይ ወደ ጊዮርጊስ ቀጠሮ ነበረው። ቸኩሎ ያችን ሴት ሳይስማት ወጥቶ ይሄዳል። እዛ ደግሞ ሲሄድ አባት ነበሩት እዛ አካባቢ፣ አባቱ ጋር ነበር ሄደው። አባቱ ምሳ በልተህ ሂድ ይሉታል። አባቱ ጋር ሲጫወት እዛ ምሳ በልቶ አርፍዶ ከሰዓት በኋላ ዘግይቶ ቤት ይመጣል። ሲመጣ ወይዘሮ እሳት ሆና እሳት ጎርሳ ትጠብቀዋለች። እንዴት ነው ደግሞ ዛሬ ትለዋለች። ጠዋት እሳት ስመኝ ሄድክ፣ አሁን ደግሞ ምሳ ይመጣል ብዬ ምሳ ስጠብቅህ ለምሳ አልመጣህም፣ ለመሆኑ ምሳ የት በላህ ትለዋለች። አይ አባዬንን አገኘሁትና ከአባዬ ጋር በላን። የለ ይሄ ሊሆን አይችልም እንዴት ብላ እቃዋን ይዛ እናት አባቷ ቤት ሄደች። እንግዲህ አጉል ልማድ። እዛ ስልክ ደወለልኝና ኧረ ሄደች ምን ይሻለኛል አለ። ከዛ ሄጄ እናት አባቷ ቤት አግኝቼ ተቆጥቼ አግሬ ምን ብዬ ቤቷ እንድትመለስ አረኩ። እንግዲህ እንዲህም አይነት ችግር አለ። አንዴ ካስለመዳችሁ አታቋርጡ፣ የማይሆንም ነገር አታስለምዱ። ካስለመዳችሁ ደግሞ ወይ ገለጻ ማድረግ ያስፈልጋል። እና ይሄ ሁሉ እንግዲህ መቀራረቡ መሳሳሙም ይሁን ሌላው ነገር አንድነትን ያዳብራል። እንዲያውም በሀገራችን ተረትም እኮ አለ ወገኖች፣ ባልና ሚስት ሲጣሉ ተዋቸው አልጋ ያስታርቃቸው ይባላል። ይህን ተረት ሰምታችሁ ታውቃላችሁ? ተዋቸው አልጋ ያስታርቃቸው ይባላል። እንዲህ ያለትም ነገር አለ። እና መቀራረብ ዩኒቲ ያመጣል። ሌላው የጋብቻ መሰረት ብለን የተነጋገር ነው ባለን ነጻነት፣ በየግላችን ባለን ነጻነት አንድነታችን እንዲጠበቅ ያስፈልጋል። አንዳንድ ነገሮች ለማድረግ ሁላችንም ነጻነት እንዲኖረን ያስፈልጋል። የተወሰነ ነጻነት መስጠት ያስፈልጋል። ለምሳሌ ለባለቤትህ የተወሰነ ገንዘብ ብትሰጣት እንደፈለጋት እንድታጠፋው ብትሰጣት ይመረጣል። ግን ያን ገንዘብ የት አገባሽው፣ ሳንቲሙን ሁሉ ልቆጣጠር ካልክ መልሰህ አንድነት ያፈርሳል። እና ኢንዲፔንደንስ ያስፈልጋል በጋብቻ ውስጥ ነጻነት። አንዳንድ ጊዜ ሴቶች እኔ ዛሬ ከሴት ጓደኞቼ ጋራ አብረን ምሳ እንበላለን፣ አብረን አንዳንድ ፕሮግራም አለን፣ ጸሎትም ሊሆን ይችላል፣ እነሱ ጋር ነው ሙሉ ስትል ያንን ነጻነት ማክበር እና መስጠት ያስፈልጋል። እና በዛም ደግሞ ዩኒቲ ይከበራል ለማለት ነው። እንግዲህ እነዚህ ነጥቦች ነው ባለፈው ጊዜ ከሞላ ጎደል የተነጋገር ነው። የዛሬውን ክፍል ግን እስቲ ዘፍጥረት ምዕራፍ 3 አውጥተን ስለ ውድቀት ስለ ሰው ልጅ ውድቀት እንነጋገራለን። ዘፍጥረት ምዕራፍ 3 ይሄ ምዕራፍ መቼም ጥቁር ምዕራፍ ነው። በሰዎች ታሪክ ውስጥ በፍጥረት ውስጥ ጥቁር ምዕራፍ ነው። ምዕራፍ 1 እና 2 ስናነብ ብዙ ደስ የሚል ነገር አለ። ሰዎች ከእግዚአብሔር ጋር አብሮ መሆናቸው እሱ ደስ ይላል። ምዕራፍ 3 ላይ ግን ጨለማ በምድር ላይ ሲወርድ እናያለን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል አላት? ልብ በሉ አጠያይቁን። በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል አላት? ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ከዛ ከአንድ ዛፍ ማለት ነው ፍሬ እግዚአብሔርም አለ እንዳት በሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱ፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው እሱም ከእሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸው እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ወዴት ነህ? እሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግሁም። እግዚአብሔርም አለው፣ ራቁትን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝሁ ዛፍ በውኑ በላህ? አዳምም አለ፣ ተመልከቱ፣ ተፈጠረውን ችግር። ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ። አንተ ነህ ጥፋተኛ ነው የሚለው እግዚአብሔርን። ከእኔ ጋር እንድትሆን የሰጠኝ ሴት አንተው ነህ ያመጣሃት፣ ይህን ዕዳ ያመጣህብኝ አንተ ነህ ነው የሚለው። ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እሷ ደግሞ በእባቡ አሳበበች። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተ አንተ የተረገምክ ትሆናለህ። በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ሱራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይሄ የመጀመሪያው የወንጌል ትንቢት ነው። የመጀመሪያው የመሲሁ ትንቢት፣ መሲሁ እንደሚመጣ የተነገረለት። ለሴቲቱም አለ፣ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ። እሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው። ከዚያ በኋላ ከገነት ውስጥ እንደሚያባርራቸው ቃሉ ይናገራል። የእባብን ተንኮል ተመልከቱ። እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ዲሲትፉል ተንኮለኛ ነበረ። ተንኮለኛ በመሆኑ ሊመጣ ያለውን ትውልድ መመረዝ ፈለገ። ሊመጣ ያለውን ትውልድ የመረዘው እናትና አባትን በመመረዝ ነው። ተሳካለትም። በእናታችን በሔዋን ምክንያት ተሳካለት። ተንኮለኛ ነበረ። ሊያጠፋ የተነሳ ትልቅ ጠላት እስከ ዛሬም ድረስ እናንተና እኔን እያጠቃ ያለ ትልቅ ጠላት ሔዋንን ጠርቶ አታለላት። እንግዲህ ሔዋን ቃሉን ሰምታለች፣ መከልከሏንም ታውቃለች። እርግጥ በቀጥታ ከእግዚአብሔር አልሰማችም፣ ከባሏ ነው የሰማችው። ለዚህም ይሁን አላውቅም ውሸትን መቋቋም አልቻለችም። ውሸትን ለመቋቋም መጀመሪያ ውሸት ደግሞ ምን እንደሆነ ለይቶ ለማወቅም እውነት የሆነውን የእግዚአብሔርን ቃል ማወቅ ያስፈልጋል። ይሄ ሕይወታችን ዘመን ሁሉ የሚከተለን ሀቅ ነው። ውሸት ተሸፋፍኖ ማር ለብሶ ይመጣል፣ ብርሃን ለብሶ ይመጣል። ውሸትን ለማወቅ ለመቋቋም እግዚአብሔር ቃል አስፈላጊ ነው። ይህ የወገኖች ጠላት የወገኖች ከሳሽ የተባለው መሲሁንም ሲዋጋ ኖረ። የመሲሁን ዘር ለማጥፋት ብዙ ዘመኑን ሞከረ፣ አልቻለም። ከብሉይ ኪዳን ጀምሮ በአዲስ ኪዳን ዘመን ሁሉ ጥፋት ሲሰራ ኖረ። ዛሬም ከመስቀሉ በኋላ የፍርዱ ቀን እስኪደርስ ድረስ ቤተ ክርስቲያንን፣ ክርስቲያኖችን በኃጢአት እየጣለ እያፋጀ ይኖራል። ተንኮለኛ ይለዋል የእግዚአብሔር ቃል። ሁለተኛ አጠያየቁን ተመልከቱ። የአጠያየቁን ተንኮል እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም ተመከዙ አጣይቁ ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዘ አላት? መጀመሪያ እግዚአብሔር ከዛፉ ሁሉ አላዘ ዛፍ ሁሉ አልከለከላቸው። አንድ ዛፍ ብቻ ነው የከለከላቸው። ግን የእግዚአብሔርን ቃል ዲስቶርት ሲያደርግ ሰይጣን ከዛፉን ሁሉ እንዳትበሉ አደረገ ይላል። በመጀመሪያው ጥያቄው ላይ ጥርጣሬን ለመትከል የተሰነዘረ አባባል ነው እንዴ? ይሄ እንወደዋለን የምትሉት እግዚአብሔር አምላካችሁ ይጠነቀቅልናል፣ የሚያስፈልገን ሁሉ ያደርግልናል እያላችሁ ስትነግሩን የቆያችሁት እግዚአብሔራችሁ ብሎ ደግሞ የምትበሉትን ሊነሳችሁ ነው? ሊያስርባችሁ ነው? እግዚአብሔርን ኔጌቲቭ በሆነ በሚያስጠላ መንገድ ወደ ጭንቅላቷ እያቀረበው ነው። እሷ ግን አላወቀችም፣ አልነቃችም። የሚላቸው ምን መሰላችሁ? ምን አይነት አምላክ ነው እንዲህ የሚላችሁ? እንዴት የሚያስብ አምላክ ይህን ያደርጋል? እግዚአብሔር አትብሉ ያለውን ሔዋን በክፉ እንድትተረጉም ሆነ ያደረጋት። እርሱ እንደሆነ ልማዱ ነው እንዴት አትብሉ ይላለች። አይገርምም ብሎ እግዚአብሔርን ለእሷ ማማት ጀመረ። ያ ጭንቅላቷን የነካው ይመስለኛል እግዚአብሔርን እንድትጠራጠር አደረጋት። የተከለከለችው አንድ ዛፍ ሲሆን ሁሉን ዛፍ እንዳይብሉ አድርጎ እንደተናገረ አድርጎ አቀረበላት። የመጀመሪያው ጥያቄ ሽፍን ነበረ። አሁን ሁለተኛውን ጥያቄ እንመለከታለን። ከአራት እስከ አምስት ሁለተኛው ጥያቄ ላይ እባብም ለሴቲቱ አላት ሞትን አትሞቱም። የመጀመሪያው ጥያቄ ነበረ፣ ሁለተኛው ግን ስቴትመንት ነው። ሞትን አትሞቱም፣ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ ስለሚያውቅ ነው እንጂ። በመጀመሪያው ጥያቄ ጥርጣሬ ውስጥ ጣላትና በሁለተኛው ጥያቄ ላይ ውሸቱን ነገራት። የእሱን ውሸት እግዚአብሔርን እንድትጠረጥር እንድትፈራ አደረገ። ከዛ በኋላ እባክሽ አለ አትሞቱም አለ። ሞትን አትሞቱም በቀጥታ ተቃራኒ ነው ይሄ እግዚአብሔር ቃል። ከእርሷ በበላችሁ ቀን አይኖቻችሁ ይከፈታሉ። እሱን እንዳትመስሉት እንዳትፎካከሩት ፈልጎ ነው ይሄን ያለው እንጂ ሞት አትሞቱም እሱን ተዩ አላት። አሁን ተዳክማለች፣ ጭንቅላቷ ተዳክሟል፣ ሬዚስታንስ የለም፣ አዳክሟታል። ቃሉን በማጠራጠር እግዚአብሔርን በማጠራጠር ሔዋን የእግዚአብሔርን ቃል ለነገሩ ታውቅ ነበር ከአዳም እንደተማረችው። እንግዲህ በተዘዋዋሪ ስለሰማችም ሊሆን ይችላል እሷን የመረጠው። ምክንያቱም እዚህ ስትጠቅስ እናያለን፣ ቁጥር ሁለት እና ሶስት ላይ እግዚአብሔር እንዲህ አለ ብላ ስትጠቅስ እናያለን። ከዛ በኋላ ወደ ውሳኔ አመጣት። ውሳኔውም ሰይጣን የተናገረውን የሚያምር ሀሳብ፣ ደስ የሚል ለስጋ ምቹ የሆነ ሀሳብ በጭንቅላቷ ማሰላሰል ጀመረች። መቼም ወገኖች ፈተና ሲመጣ ይጣል ነው። ፈተና ሲመጣ የምናውቀው ሁሉ ይጠፋብናል። እንግዲህ ሔዋን የተማረከችበት ሶስት ምክንያት አለ። አንደኛ ባይኗ ስታይ ለመብላት የሚያምር ነገር ያምሮት ጉዳይ መጣ። ችንፍሬ ብበላ የሚጣፍጥ ፍሬ እንደሆነ ለአይን የሚያስጎመጅ የበሰለ ያምሮት ጉዳይ መጣ። ሁለተኛው ለአይን ደግሞ የሚያስጎመጅ ብዙ ፈተናችን የአፔታይት ፈተና ነው። የሚያምር ነገር የሚያስጎመጅ ነገር ብዙ ጊዜ ይፈትነናል። ለማየት የሚያስጎመጅ ከዛ ለኋላ ደግሞ ሰውን ጠቢብ አዋቂ የሚያደርግ በሰው ፊት ከፍ ብለን እንድንታይ የሚያደርገን አቋማችንን በሰው ፊት ሰዎች እንዲያከብሩን የሚያደርግ ይህንን አንደኛ ዮሐንስ ላይ ተናግሮታል። አንደኛ ዮሐንስ 2:16-17 ላይ ይሄ ጥቅስ ተደግሞ ይጠቀሳል። እስቲ ሄደን እንመልከተው። አንደኛ ዮሐንስ ምዕራፍ 2 እነኚህ ሶስቱ ነጥቦች ይጠቅሳቸዋል። ምዕራፍ 2 አንደኛ ዮሐንስ 2 ቁጥር 16-17 ከ15 ጀምሬ አነባዋለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት ይላል። የሥጋ ምኞት፣ የአይን አምሮት። ስለ ገንዘብም መመካት ትምክህታዊ የሆነው ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይልና ወደዚህ ወደ ሶስት አይነት ፈተና ይጠቁማል ሐዋርያው ዮሐንስ። እግዚአብሔር በእናንተና በእኔ ውስጥ በተፈጥሯችን የተለያየ አምሮት፣ የተለያየ ፍላጎት ኒድ አስቀምጧል። የስጋ ፍላጎት በአይን የሚያምር ነገር ለኩራታችን፣ ለትምክህታችን ከፍ አድርጎ የሚያሳየን የሚመስልን ነገር ያን ሁሉ እንመኛለን። ስህተት ግን የሚመጣው እነዚያን አምሮቶች በተከለከለ መንገድ ለማርካት ስንሞክር ነው። ሁልጊዜ የተፈቀደ መንገድ አለ፣ የተከለከለ መንገድ አለ። ብዙ ጊዜ ግን የሚጣፍጠው የሚያስጎመጀው ያ የተከለከለው መንገድ ነው። ማንም አያውቅም፣ ማንም አይሰማም፣ ማንም አያይም። በምስጢር ነው የምናደርገው። ይህን የመሳሰሉትን ሀሳቦች ሰይጣን ጆሮአችን ውስጥ ይከታል። ከዛ በኋላ ነገሩ ከተፈጸመ በኋላ ግን ቀድሞ ከሳሽ እሱ ነው። የሚያዋርደን፣ የሚከሰን፣ ህሊናችንን የሚያቆሽሽ በመጀመሪያ ያ ነገር ደግሞ ወጥቶ በዓለም እንዲታወቅ የሚያደርግ ዲያብሎስ ነው። በዚህ መንገድ ነው ብዙ ጊዜ የእግዚአብሔርን ሰዎች የሚያጠቃው፣ ትዳር የሚያፈርሰው፣ አገልጋዮችን ከስራ ላይ የሚጥለው። ይህ መመሳሰለ መንገድ ነው። እንግዲህ ያዳምና የሔዋን ነገር መቼም ያሳዝናል። እግዚአብሔር ተጠነቀቀላቸው፣ ራሱን ገለጠላቸው፣ ክፉና ደጉን ሁሉ አሳያቸው። ይህን አታድርጉ ይህን ግን አድርጉ ብሎ በግልጽ ተናገረ። ፍላጎታቸውን ሁሉ እያሟላ ያዛቸው። ለሔዋንም ባል ሰጣት። ይሄን አታድርጉ ብሏል እግዚአብሔር ብሎ የሚነግራት አለመታዘዛችሁ ደግሞ ጉዳት አለው፣ ኮንስኩዌንስ አለው፣ ሞት ይመጣል ብሎ ነገራቸው። ውብ የአትክልት ቦታ አዘጋጅቶ በገነት አስቀመጣቸው። ያንን ጌታ ግን ማመን አልቻሉም። ለማያውቁት ሰው መታለል ሆነ። የማያውቁት ምንም ያላደረገላቸው በእባብ ተመስሎ የመጣውን ሰይጣን ማመኑ ቀለላቸው። የሰው ባህሪ ነው ይሄ፣ የሰው ባህሪ። እግዚአብሔር ለእናንተና ለእኔ ያላደረገው ነገር የለም። ነገር ግን ወደ ኃጢአት ስንሄድ ጆሮአችንን ዘግተን ዓይናችንን ዘግተን እግዚአብሔር አይም ብለን ብዙ የተለያየ አይነት ሁኔታ ላይ እንወድቃለን። ሔዋን የሳተችው ውሸት በሆነ ነገር ላይ ስላተኮረች ነው። እሷ ተታለለች ይላል እግዚአብሔር ቃል። አዳም ግን አውቆ እንዳደረገው ይናገራል። ለምን እንደሆነ አናውቅም። ምናልባት ሚስቴ ጥላይን ትሄድ ይሆናል ብሎ ይሆን። ያም ሆነ ይህ አዳም ያውቆ አጥፊ ነው። እሱ ማወቅ ነበረበት የተሻለ። ሌላው ጥፋቱ አዳም ሚስቱን አልጠበቃትም። የጠበቃት አይመስለኝም። ሜዳንን ስትነጋገር ከሰይጣን ጋር ሚስቱን አልጠበቀም። ይሄ በጣም ሰፊ ርዕስ ነው። ሚስቶቻችሁን አደጋ ላይ እንዳይወድቁ የመጠበቅ ጉዳይ፣ ወይም ሚስቶች ባሎቻችሁ አደጋ ላይ እንዳይወድቁ የመጠበቅ ጉዳይ አለ። የመጠባበቅ አንዳችን ለሌላችን እረኛ እንድንሆን ያስፈልጋል። ቤት ውስጥ ምሬት ሲመጣ፣ ሐዘን ሲመጣ ውጭ ውጭ ማየት የስጋ ባህሪ ነው። ከቤት ያጣሁትን አቴንሽን ከውጭ አገኘዋለሁ ብሎ ማሰብ የስጋ ባህሪ ነው። ደግሞም ይመጣል ያንን ቤት ያልተገኘውን እንክብካቤ አበባ ይዞ ባይመጣ ሰውየው ሌላ አበባ ይዞ የሚመጣ ሰው ይልካል ሰይጣን። ቸኮላት ይዞ ባይመጣ ሰውየው ሌላ ቸኮላት ይዞ የሚመጣ ሰው ይልካል። ሰዎች መቼም ደካሞች ነን። እና በዚህ መንገድ ሚስቱን አጋልጦ የሰጣት ይመስለኛል አዳም ለአደጋ። ጋብቻ በሁለት ሰው መሀል ብቻ የሚፈጸም ነገር አይደለም። ሶስተኛም አለ። ማን ነው ያ ሶስተኛው? ሰይጣን ነው ወይስ እግዚአብሔር ነው? ሶስተኛው እግዚአብሔር ከሆነ በዛ በጋብቻ ውስጥ ያለ አብሮ ጥበቃም አለ፣ ሰላምም አለ። ስህተትም ቢደረግ ይቅርታ አለ። በመስቀል ላይ የፈሰሰው ደም አለ። ጸጋ አለ። ሶስተኛው አባል ግን ሰይጣን ከሆነ እግዚአብሔር አይጣል ነው። የጋብቻ ምስክርና ተመልካች እግዚአብሔር ሲሆን ደስ ይላል። ባልና ሚስት በይበልጥ የሚጣበቁት ፈጣሪ ያላቸውን በይበልጥ ሲያደርጉ ሲወዱ ነው። ታማኝነታቸውም ፕራዮሪቲ አለው ቀደም ተከተል አለው በመጀመሪያ ባልም ሚስትም በየግላቸው ከአምላካቸው ጋር ግንኙነት ይኖራቸው ያስፈልጋል ሁለቱም ለእግዚአብሔር የተሰጡ እግዚአብሔርን የሚወዱ ከፈጣሪያቸው ጋር ግንኙነት የሚያደርጉ በቃሉ የሚረኩ የጸሎት ጊዜ ያላቸው እንዲሆኑ ያስፈልጋል። ሌላ ደግሞ ግንኙነታቸው እርስ በርሳቸው ባል ከሚስቱ ጋር ሚስት ከባሏ ጋር ሌላ ሰው የማይገባበት አይነት ሪሌሽን እንዲኖራቸው ያስፈልጋል። ሌላ ሰው የማይገባበት አይነት ልንገራችሁ ሌላ ሰው ከገባ ይቆያል እንጂ ትጎዳላችሁ ይቆያል እንጂ ትሰበራላችሁ ራስን መጠበቅ ያስፈልጋል ዘመኑ የድጥ ዘመን ነው እቤታችሁ እንኳን ሰው አስገብታችሁ ሁለት ሶስት ወር ብታስቀምጡ ሴት ከሆነች እንግዳ ለባልየው ፈተና ልትሆን ትችላለች ወንድ ከሆነ እንግዳው ለሚስቲቱ ፈተና ሊሆን ይችላል መቀራረብ መጫወት አብሮ መሳቅ አንዳንድ ነገር አብሮ ማድረግ ያቀራርባል ያደፋፍራል አጅሬ ደግሞ ምን ይሰራል ሰይጣን ምን ይሰራል እና በዚህ ሴንሲቲቭ እንድትሆኑ ያስፈልጋል ሴቶችም ሴንሲቲቭ እንድትሆኑ ያስፈልጋል ወንዶችም ሴንሲቲቭ እንድትሆኑ ያስፈልጋል ባል ከሚስቱ ጋር ሚስት ከባሏ ጋር ሌላ ሰው በማይጨመርበት ግንኙነት አውሬ ሆኑ ማለት አይደለም ሰው ቤታቸው አይድረስ ማለት አይደለም ነገር ግን በመጠን አድርጉት በመጠን በጣም ብዙ ቤተሰቦች ካውንስል አድርጌያለሁ እዚህ በባል መጥቀስ አስፈላጊ አይደለም በዚህ ምክንያት የተፈታች ሴት አውቃለሁ ሴት እንግዳ መጣ ቤት ውስጥ ክፍል ተሰጥቷት ምግብ እየተሰራላት እየበላች ከባልየው ጋር በመቀራረባቸው ምክንያት ሴትየዋን አሽቀንጥራ ከቤቷ አስወጣቻት ባይኔ ያየሁት ነገር ነው ጅኛ አዲሷ እንግዳዋ እመቤቷን አቁጭ አለች አሁን ወልዳ ቁጭ ብላለች ያቺ ሚስት ግን የቀቀለች ስታበላ የነበረች ሚስት ግን መውደቂያ አጣ ስትንከራተት አይቻለሁ ወንድ ደግሞ እንግዳ ሆኖ መጥቶ እንደዚህ ችግር የፈጠረበት ሁኔታ ብዙ አይቻለሁ። እኔ ኦፕን ነኝ እንደምታውቁት ስናገር ነገር ማድበስበስ አልወድም። ያድበሰበስ ነው ችግር ላይ የምንወድቀውና ጥርጣሬም ልፈጥርባችሁ አይደለም። ነገር ግን ሰይጣን አለ ሚገፋፋ እግዚአብሔር ይጠብቃችሁ ይሄን ከመሰለው ነገር ትዳርን ቤትን ከሚያጠብቅ ሶስተኛው ግንኙነታችሁ ከሌሎች ሰዎች ጋር ነው ወቸም ከሰው ተለይቶ መኖር አይቻልም ሶሻላይዝ ማድረግ አለብን ከሰው ጋር አብረ መብላት ያስፈልጋል ከሰው ጋር አብረ መጠጣት ያስፈልጋል ከሰው ተለይተን መኖር አውሬ ሆነን መኖር አንችልም ነገር ግን ከአደጋ ተጠበቁ። በዚህ በኩል ይመጣል በማትሉበት አቅጣጫ ሰይጣን ገብቶ ቤታችሁን አድምቶ እንዳይሄድ። አዎ ቤታችሁን አድምቶ እንዳይሄድ። እንግዲህ ይህን የአዳምን ታሪክ ስንመለከት በጣም ያሳዝናል። ኃጢአት ወደ ዓለም ገባ። የባልና ሚስት ግንኙነት ተበከለ። ምድርም ተበላሸች፣ ተረገመች። ዛሬ ምድሪቱን እያቆሸሽን ነው። አየሩን በጭስ እያቆሸሽን ነው። በቆሻሻ ወንዞቹን፣ መዝናኛ ስፍራዎቹን እየበከልን ነው። ባህሩና ወንዙን፣ ሐይቁን በኬሚካል እያበላሸን ነው። ይሄ ሁሉ የኃጢአት ስራ ነው። እንስሳት ሳይቀሩ በእኛ ምክንያት እያለቁ ነው። በአዳምና በሔዋን ድርጊት በሁለቱ መሀል መተማመን ጠፋ። እሱም እሷን አላማምናትም፣ እሷም እሱን አታምነውም። እሱ ደግሞ መሪ ሆኖ ነበር የተፈጠረው፣ መምራት አቃተው። ሚስትም መገዛት አቃታት። ሴቶችም ሸፈቱ። ይሄ ሁሉ ከአዳምና ከሔዋን በኋላ የመጣ ችግር ነው። ወንዱም በዛ ላይ ጨካኝ ሆነ። ሚስት ባሏን አታምነውም። በፈጣሪ ፊት ሁለቱም ተካሰሱ። ይች የሰጠኸኝ ሴት ናት ይህን ያደረገችው አለ። ጌታን ራሱን ነው ከከሰሰው። አንተ ራስህ አንተ ያመጣሃት ሴት ናት ለዚህ ያበቃችኝ አለው። ይህን ጊዜ ሔዋን ትሰማለች ሲከሳት። እንዲህ አይነት ሁኔታ ተፈጠረ። አንተ ምን ጉደኛ ነህ ሳትለው አልቀረችም። ግጥም አድርገህ በልተህ ደግሞ አሁን ትከሳለህ? ኧረ ምን አይነቱ ነው ሳትል አልቀረችም ሔዋን። በሁለቱ መሀል ሪሌሽን ተበላሸ ከውድቀት በኋላ። ይሄ እንግዲህ ወደ ባልና ሚስት ሊሄድ ነው ነገሩ፣ ወደ ትዳር። ቀደም ብሎ አንዳቸው ሌላውን ሲያገለግሉ ነበር። ከአሁን በኋላ እምነት የለም። ተራራቁ። ልባቸው ተራራቀ። ተራቆቱ ተራቆቱ ይላል እግዚአብሔር ቃል። አዳም በሔዋን መጠቀም ጀመረ ለጥቅሙ፣ ሔዋንም በአዳም መጠቀም ጀመረች። ሁሉም የራሱን ጥቅም ያባረር ጀመር። አንዱ ሌላውን መነገጃ፣ ማትረፊያ፣ ማታለያ አደረገ። ራስ ወዳድነት፣ ስግብግብነት፣ ድብብቆሽ የመጣው ከዚያ ወዲህ ነው። ከዚያ በኋላ ከገነት በተባረሩ ጊዜ ያለ ጠባቂ ቀሩ፣ ከፈጣሪ ራቁ፣ ተወገዱ፣ ረከሱ። የመፈጠራቸው ምክንያት ተወናበደ፣ ተቅበዘበዙ፣ አቅጣጫው ጠፋባቸው፣ ደህዩ። ከጌታ የተቋረጠባቸውን ከሰው እጅ መፈለግ ጀመሩ። ከገንዘብ፣ ከፍትወት፣ ከሰው ሰራሽ ዝና፣ እርካታን ከማረካ ነገር መሻት ጀመሩ። በዚህ ምክንያት ሴኩሪቲ ጠፋ። የጋብቻ መሰረቱ አንዱ ሴኩሪቲ ነው። እረኛ ከሌለ ሴኩሪቲ የለም። ራስን ማክበር ጠፋ። የህሊና ወቀሳ ስላለ ራሳቸውን እንደ ርኩስ አድርገው ማየት ጀመሩ። በጸጸት ነበር የሚኖሩት። እንዲህ አይነቱ ነገር ከኃጢአት ውድቀት በኋላ ነው ትዳር ውስጥ የገባው። ትዳርም ችግር ላይ የወደቀው ከዛ ወዲህ ነው። እንግዲህ በኃጢአት ምክንያት የደረሰው አንደኛ አዳም ለመሪነት ተዘጋጅቶ የነበረው ከውድቀት በኋላ በፍቅር መምራት አቃተው። መጮህ ጀመረ፣ መቆጣት ጀመረ። ሚስት የነበራት ሴኩሪቲ ሲፈርስባት ሌላ አዳምን የሚተካ ሰው መፈለግ ግድ ሆነባት። ከዛን ቀን ጀምሮ ወንዱ ነፍስ ውስጥ አንድ የተሰበረ ነገር እናያለን። ወንዶች ነፍስ ውስጥ አንድ የተሰበረ ነገር እንዳለ እናያለን። ብዙ ትዳራቸው የሚያፈርሱ ወንዶች አሉ። ወንድ መሆን ጎደሎነት ሆነ፣ ሚስት መሆን ደግሞ ስጋት ሆነ። ሴቲቱ ደግሞ በበኩሏ የመቀበል፣ የመገዛት፣ የመተባበር መንፈሷ ተቃወሰ። ኃጢአት ከባሏ ጋር እንዳራራቃት የተገነዘበች ይመስላል። እንዲሁም በሔዋን ልብ ውስጥ አንድ ነገር የተሰበረ ይመስላል። ብዙ ሴቶች ትዳራቸውን የሚያፈርሱ ለትዳራቸው ተቃራኒ ነገር የሚሰሩ እንዳሉ እናውቃለን። ሴትነትም ጎዶሎ ሆነ። ሴት ኑሮዋ የፉክክር ሆነ። መብት የማስጠበቅ ውጊያ ጀመረች። በዚህ ሁኔታ ሁለቱም ከእግዚአብሔር ተደብቀው ለመኖር እየሞከሩ ነበረ። የህሊና ወቀሳና ሀፍረት ለበሱ፣ ተራቆቱ፣ ተካሰሱ። ወገኖቼ ይህን ስናስብ ዛሬ በክርስቶስ ኢየሱስ የተደረገልን መዳን ትልቅነቱን ልናደንቅ ይገባል። ምክንያቱም እግዚአብሔር ሰውን በዛ ሁኔታ አልተወም፣ በዛ ሁኔታ አልተወም። ወዲያው ኃጢአት እንደሰሩ ነው የመሲሁ ትንቢት የተነገረው ዘፍጥረት 3:15 ላይ የሴቲቱ ወገን እና የሰይጣን ወገን እንደሚዋጉ፣ የሴቲቱ ወገን እንደሚያሸንፍ፣ የሰይጣን ጭንቅላት እንደሚሰበር የተነገረበት ትንቢት ነው። ቀዳማዊ አዳም ቢስትም ዳግማዊ አዳም ያለ ኃጢአት መጥቶ ሕግን ፈጽሞ በመስቀል ላይ ሞቶ ጋብቻን አዳነ፣ ጋብቻን ዋጀ። ሁላችንም ኃጢአተኞች ነን፣ በብዙ መንገድ በድለናል። ጌታ ግን ጋብቻችንን ዋጅቶ በሰላም እንድንኖር አድርጓል። ስሙ ይባረክ። በዚህ ቤት ውስጥ ልጆች ተወልደው አድገው የልጅ ልጆች ተወልደው እያደጉ ነው፣ በእግዚአብሔር ቸርነት ብቻ። በመስቀል ላይ ሞቶ ነጻ አወጣን። ጉድፋችን ተወገደ፣ ህሊናችን ነጻ። የበለስ ቅጠል አገልድመን እንዳንቀር ኢየሱስ የጽድቅ ሸማ አለበሰን። ስሙ ይባረክና የተጣላን ታረቅን። ከገነት የተባረር ተመልሰን ገነት ቤታችን ሆነች። መንፈሳዊ ሞትም ተወገደ፣ የዘላለም ሕይወት ተሰጠን። ይሄ ነው የክርስትና ወንጌል የምስራችሁ። አንተን በግል ያድንሃል፣ ጓደኛህን በግል ያድናታል፣ ቤትህንም ደግሞ ያድናል፣ ልጆችህንም ያድናል። ከዛም በኋላ አንተ ደግሞ ብርሃን እንድትሆን ለጎረቤቶች ይልካል። እግዚአብሔር ይመስገን። በመጨረሻ ደግሞ የስጋ ሞት እንደሚደመሰስ ሞት ሆይ መውጊያ የት አለ እያልን እንድንሸልልበት ያደርጋል። ቅዱስ ጋብቻ ክርስቶስ ለቤተ ክርስቲያን ያለውን ፍቅር ልናይ የሚገባበት ዝግጅት ነው። እዛ ድረስ ከፍ አደረገን። ክርስቶስ ቤተ ክርስቲያን እንደወደደ ባሎች ሚስቶቻችሁን ውደዱ፣ ጋብቻ ትልቅ መልእክት ያለው ነው። እግዚአብሔር ጋብቻን ሲሰጥ ለእናንተና ለእኔ ማንነቱን እንድናውቅ ያደረገበት መንገድ ነው። የአዳምና የሔዋን የሚያሳዝን ሁኔታ የተቀለበሰበት ዳግማዊ አዳም በመስቀል ላይ አንቀላፍቶ ከጎኑ በተወጋው ጦር በወጣው ደምና ውሃ ሔዋን ተገኝታ ሔዋን ተዋጅታ ሙሽራው ሚስቱን ለመውሰድ የሚመጣበት ዝግጅት የተዘጋጀበት ነው። ዘፍጥረት ዮሐንስ ራእይ 19 ላይ ይህንን ታገኛላችሁ። ትልቅ ምስጢር አለው ጋብቻ። ስለዚህ ጋብቻ ባልጋብቻ አይተረጎምም፣ ባልጋብቻ አይወሰንም። ትልቅ ቴዎሎጂ አለው ጋብቻ። ክቡር ነገር ነው። ጋብቻ ክቡር ነው ይላል እግዚአብሔር ቃል። እግዚአብሔር ይባርካችሁ። ትዳር የሌላችሁ ትዳር ይስጥ፣ የሚጣፍጥ ትዳር። ችግር ካላችሁ ችግር ላላችሁ ደግሞ እግዚአብሔር ሰላሙን ፈውሱን ይስጥ። ምናልባት ጋብቻ ኤክስፒሪየንስ ኖሯችሁ የተለያያችሁ አዝናችሁ ከዛ ግንኙነት የወጣችሁ እንዳላችሁ ደግሞ እግዚአብሔር ይፈውሳችሁ፣ እግዚአብሔር ይፈውሳችሁ። እግዚአብሔር የተባረከ ይሁን። በዛሬ ያለኝ መልእክት ይሄ ነው። እንግዲህ ሰኞ ለታ ደግሞ እንቀጥላለን። ጌታ ኢየሱስ ይባረክ። መዝሙር የምታሰሙ መጨመር የምትፈልጉ እኔ ባልኩት ሀሳብ ላይ የሚያንጽ የሚገነባ ሀሳብ ያላችሁ ልጋብዛችሁ፣ ማይክሮፎን ውሰዱና አስተምሩን፣ አካፍሉን ሀሳባችሁን። አዎ ጌታ ይባርካችሁ። ኒው ላይፍ ጌታ ይባርክህ። እጅን አውጥታ ያለሁ ሌሎቻችሁ ሁሉ እንግዲህ አሸናፊ ዌልካም፣ አእምሮ፣ ባቢግ፣ ቤሪ፣ ቤይዝ፣ ፍቅር፣ ሩታ፣ ሰላም ሰላም፣ ቃለ አብ ቅዱስ፣ ሁለት ቅዱሶች አሉ፣ ረህቦት፣ ሳሪ፣ ሶለን፣ ታከለ ጉራጌ፣ ያቢፎር፣ ሰላም ሰላም። ጌታ አብዝቶ አብዝቶ ይባርካችሁ። እንግዲህ እኔ ልረፍ፣ እናንተ እስቲ ፕሮግራሙን ውሰዱ። ኢየሱስ ጌታ ነው ወገኖቼ። ጋብቻን የመሰለ ነገር ለሰው ልጅ አስቦ ነው የሰጠው እግዚአብሔር። ስሙ ይባረክ። አሜን። ማይክሮፎን ኢስ ፍሪ።
ይሰማል? ይሰማል? ድምጼ ሰላም ሰላም። ፓስተርዬ ሰላም ነው ወይ? የጌታ ሰላም እና ጸጋ ይብዛልን። በጣም ናፍቀህን ነበረ። ይህን ሁለት ቀን አላየውም። ያው እኔ በርስዴ ትላንትና ወዲያ ጀምሮ እየተከበረ ነበረ። ፓስተር ሳይመጣ እንዴት ይሆናል እያልኩ በጣም አዝኝ። ብዙ ፍላወሮች ተወርውረውልኝ አሁን ወደ እጅ ላይ አስቀምጫቸዋለሁ። የጠበቅኩት የአንተን ፍላወር ነው እንግዲህ እና ፓስተር የጌታ እየሳብደው ብርቅ ያርግ። ያው የተወለድንበት ጊዜ የጥምቀት ቀን ነበረ። መቼ ነው የተወለድኩት? ጥምቀት የመጀመሪያው ቀን ነው ወይስ የሁለተኛው ብዬ ማዘርን ስጠይቅ በ በሚድ ሚንትን በሚድ ሚድ ናይት ላይ ነው ስትለኝ በቃ የሁለቱም ይከበር አልኩኝና ታንክ ዩ ሁለቱም በቃ ሁለቱንም ከ19 ጀምሮ ዩኒቨርስ ዴይ ነው ብዬ አዋጅ አወጅኩኝ። አሁን ከ19 እስከ 21 ዛሬ መጨረሻ ቀን ነው ማለት ነው። ጌታ ኢየሱስ አብስቶ ይባርካችሁ። ፍሩታዬ እንዲሁም ፓስተር በሩም ውስጥ ያላችሁ በጣም ደስ የሚል ነገር ነው የተማርነው። ሶ ፓወርፉል በጣም አሜዚንግ የሆነ ነው። የትዳር እርስ በርስ የልብ መለያየት በደንባ ውርዬ እዛ ትመጣለች። እንግዲህ ውርዬ ወይም አንድ እህት አለችኝ እዚህ ላስተዋውቃችሁ። ወደ 30ና ወደ 25 አመት ሳንገናኝ በዚህ በኢንተርኔት በቅርብ ስመሰክርና ስዘምር ሰምታኝ አባ ኃይሌ ልጅ ማን ነው አብርሃም ኃይሌ ብላ ስትል የአዋሳ ልጅ ናት። ለእሷም ፍላወር ስጧት። ሳርዬ ትባላለች እህቴ ናት። እንግዲህ እናቴ በጣም እናቷ ናት። ያ በቃ እህቴ ናት። ሶ በዚህ በኢንተርኔት አለም አጭር ሆኖ ተገኘ ማለት ነው እና እዚህ ሩም ጋብዣት በጣም ደስ ብሏት ያው የእግዚአብሔርን ቃል እንደሰማች ደስ ብሏታል። እዛኛው ፕላስፖል ሩምም ስለዚህ ስለ ጋብቻ ታስተምረን እንደነበረ ነግሪያት ያው ከእንግዲህ በኋላ ፍሩታዬ ታንኪዩ ጌታ ይባርክሽ እዚህ መታ ካለችበት ከኢሮፕ ጊዜ ስታገኝ እየመጣች ትሳተፋለች። ስለዚህ ብሬክ ለመስጠት አንድ መዝሙር እዘምራለሁኝ። ጌታ ኢየሱስ አብስቶ ይባርክሽ እህቴ ቅዱስ። ሁላችሁም ተባረኩ። ሀሳብ ካለን አንድ ብሬክ ሰላሙን የሰጠኸኝ እድሜንም ጨመርክልኝ እያልኩ እዘምራለሁ። እድሜ እግዚአብሔር ነው እንጂ የሚጨምረው የዚህ ዓለም ቋንቋ እንደሚናገረው የእድሜ ማራዘሚያ መድኃኒት አይደለም። ይገባችኋል ምን ለማለት እንደሆነ። እስትንፋስን የያዘው የሰማይ አምላክ ነው። በአንድ ሰከንድ በማይክሮ ሰከንድ በቃ ካለ በቃ ይላል። ጥበበኞችንም የፈጠረ አምላካችን እግዚአብሔር ነው። የሰውንም አእምሮ ክሬኤሽን እንዲፈጠር እንዲመራመር ያደረገው እግዚአብሔር ነው። ስለዚህ እግዚአብሔር የሚለውን ቃሉን እንሰማለን። እኔ አዳኝህ ነኝ፣ እኔ ፈዋሽህ ነኝ፣ እኔ ጠጋኝህ ነኝ፣ እኔ አበረታችህ ነኝ፣ እኔ አጽናኝህ ነኝ ካለ አሜን ነው። በመገረፉ ቁስል ተፈውሰሃል፣ በእምነት ውጣ አይዞ ካለ እሺ አሜን ማለት ነው። ያ እያጽናናን ይኸው ከአምስት አመት ተኩል በላይ በጌታ ቤት ክራር ይዘን እንዘምራለን። ክብር ሁሉ ለጌታ ይሆን። ሰላሙን የሰጠኸኝ እድሜንም ጨመርክልኝ አንተ ብቻ እያልኩ ዘምራለሁ። Thank you.
ታች የመስገዱ ለታ ሰይጣኑ ትረታ የመስገዱ ለታ ሰይጣኑ ትረታ ሃሌሉያ
Good.
Thank you.